ይህ በምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። በእያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ እናንተም ለሰላምታችን አጸፋታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። ባህረር ማረሚያ ቤት ለብዙ ጊዜ ሲያዳምጡንና አብሮን ሲጸልዩ የቆዩት ወገኖቻችን አቶ ሚሊዮን ከበደና አቶ ኢልያስ አየለ ዛሬ እግዚአብሔር ረድቷቸው ከወገኖቻቸውና ከዘመዶቻቸው ጋር ተደባልቀው እኛንም በዚህ በስቱዲዮ መጥተው ሲጎበኙን እግዚአብሔርን እጅግ አድርገን አመሰገንን። እግዚአብሔር ወደ አንድ ስፍራ ሲልከን ለዓላማው እንደሆነ በብዙ ተረዳን። እግዚአብሔር እየተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘዳግም መጽሐፍ ጥናታችንን እንቀጥላለን። እስቲ ወደ ዝግጅታችን ከማለፋችን አስቀድሞ ይህንን ዝማሬ አብረን እናድም።
አለች ነፍሴ ከጥፋት ከተማ በርሱ መመለሴ ኢየሱስን አግኝታ አፎያለች ነፍሴ ከጥፋት ከተማ በርሱ መመለሴ ኢየሱስን አግኝታ አፎያለች ነፍሴ ነፍሴ ተሻገረች አፎይ ባርነቷ ቀረ አፎይ በኢየሱስ አረፈች አፎይ አሜን በሉ አፎይ በሉ ጌታናችን ሆሎ
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። በዝማሬ የሚያገለግለን ወንድማችንን እግዚአብሔር አብዝቶ ይባርከው። ንጸልይ። እግዚአብሔር አምላካችን ሆይ ያንዳንዱን ቀን እየመራህን ለዚህች ሳምንት መጨረሻ ምሽት ደግሞ አድርሰህናል። እናመሰግናለን ጌታችን ሆይ ፈቃድህ በስቶልን ጸጋና ቸርነትህም ደግሞ እግዚአብሔር አምላኬ እንዲሁ በስቶልን ነው እስከዚህች ሰዓት ድረስ ልንቆም ይችላል። እግዚአብሔር ሆይ ከዚህ በኋላ ያለውን ጊዜ ደግሞ አንተ ታውቃለህ። ፈቃዳችንን ጌታዬ ሆይ ላንተ ፈቃድ እናስገዛለን። ልባችንን ለልብ ሐሳብ እናስገዛለን። ይህንን ሁሉ ደግሞ ማድረግ የምትችል አንተ ነህ። እኛነታችንን ጌታዬ ሆይ ውረሰን። አንተ ስትወርሰን በፈቃድ ውስጥ እንሆናለንና አቤቱ አባታችንና አምላካችን ሆይ መተላለፋችንን ሁሉ እርሳ። በዚህች ጊዜ ደግሞ በምሕረትህና በድንቅ ታምራትህ ጌታዬ ሆይ እንድትገናኘን ቃልህንም ደግሞ ከጸባዖት እንድትልክልን እንለምናሃለን። የሚኖረንን ጊዜ ሁሉ ባርክልን። ስለ ከበረውና ስለ ታላቁ ልጅ ስለ ኢየሱስ ክርስቶስ ስም ስትል ስማን። አሜን። ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ስለ በኩራትና ምስጋና ስለ ምድሪቱ መጻኢ ዕድል እንዲሁም ያለመታዘዝ የሚያስከትለውን እርግማን አንስተን አንድ በአንድ ሰፋ በማድረግ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምንመለከተው የዘዳግም ምዕራፍ 28ንና እንዲሁም ምዕራፍ 29ን ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዘዳግም ምዕራፍ 28ን አውጡ። አድማጮች አሁን ወደ ኦሪት ዘዳግም መጽሐፍ ጥናት መጨረሻ እየተቃረብን ነው ያለነው። እንግዲህ እዚህ መልኩ ጥናታችንን ፈጠን እያደረግን እንመለከታለን። በዚህ በዘዳግም ምዕራፍ 28 ውስጥ የሚገኘው አብይ ሐሳቡ የእስራኤልን ቅድመ ጽሑፍ ታሪክ መግለጽ ነው። የዘዳግም ምዕራፍ 28 አብይ ሐሳቡ የእስራኤልን ቅድመ ጽሑፍ ታሪክ መናገር ወይም ደግሞ መግለጽ ነው። ይህ ምዕራፍ ስለ እስራኤል የወደፊት ሁኔታ ከሚናገረው ክፍል ቀጣይ ነው። አስተዋላችሁ? ይህ ምዕራፍ ስለ እስራኤል የወደፊት ሁኔታ ከሚናገረው ክፍል ቀጣይ ነው የሚሆነው። ሙሴ እንደሚናገረው የእግዚአብሔር ኪዳን ተፈጻሚነት የሚሆነው እስራኤል ታዛዦች ሲሆኑ ብቻ ነው። ለእግዚአብሔር ሲታዘዙ እርሱ ደግሞ ይባርካቸዋል። ካልታዘዙ ግን በዚህ ክፍል የተዘረዘሩት መርገሞች ይደርስባቸዋል። ገና ወደ ተስፋይቱ አገር ከመግባታቸው በፊት የነበራቸውን ቅድመ ጽሑፍ ታሪካቸውን የሚያመለክት ምንባብም እናያለን። ከምድሪቱ ተነቅለው እንደሚባረሩ 3 ትንቢቶች ተነግረው ነበር። 3ቱም ትንቢቶች ተፈጽመዋል። ወደ አገራቸው እንደሚመለሱ፣ እንደገና እንደሚቋቋሙ 3 ትንቢቶች ተነግረዋል። ከነዚህ ውስጥ 2ቱ ተፈጽመዋል። 3ኛው የእስራኤል ወደ ተስፋው ምድር መመለስ ገና ወደፊት የሚሆን ጉዳይ ነው። ዘዳግም 28 ከቁጥር 1 እስከ 2 ያለውን እንመልከት። እንዲህም ይሆናል፣ አምላክህ እግዚአብሔርን ቃል ብትሰማ፣ ዛሬ የሚያዘዝኩን ሁሉ ብታደርግ ብትጠብቅም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክህንም የእግዚአብሔርን ቃል ብትሰማ፣ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል ይላል። የአምላክህን የእግዚአብሔርን ቃል ብትሰማ ሲል የሚባረኩት የእግዚአብሔርን ቃል በመስማታቸውና በመታዘዛቸው ብቻ እንደሆነ ማመልከቱ ነው። ከቁጥር 3 እስከ 6 ያለውን በኋላ ተመልከቱ። ይህንን ክፍል ስታነቡ 12 እርግማኖች እንደተጠቀሱና የተጠቀሱት በረከቶች ግን 6 ብቻ መሆናቸውን እንደሚያስደነግጣችሁ አስባለሁ። አስተዋላችሁ? በዚህ ክፍል 12 እርግማኖች እንደተጠቀሱና የተጠቀሱት በረከቶች ግን 6 ብቻ መሆናቸው እንደሚያስደነግጣችሁ አምናለሁ። የዚህን ምክንያት ለማወቅ ከፈለጋችሁ የተቀሩትን በረከቶች ከየት ማግኘት እንደምትችሉ ልነግራችሁ እችላለሁ። የተራራው ስብከት በመባል በሚታወቀው ስብከቱ ጌታ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማይ የእነርሱ ናትና ብሏል። ማቴዎስ ምዕራፍ 5 ቁጥር 3ን ይመለከቷል። ከዚያ በኋላ ደግሞ የተቀሩትን ይዘረዝራል። መልእክቱን በእንዲህ ያለው ሁኔታ መጀመሩ ማንኛውም የተማረ እስራኤላዊ ልብ በመስማት ይዘጋጃል። ከብዙ ውጣ ውረድ በኋላ ለእስራኤል የተገባለትን ተስፋ ያውቃል። በዚያ ወቅት 2 ጊዜ በምርኮኝነት ተወስዶ ነበር። በዓለም ሁሉ የሚበተኑት ምርኮም ገና ከፊት ለፊታቸው ነበር። ከቁጥር 13 እስከ 14 ያለውን ስፍራ መመልከት ይቻላል። አሁን ደግሞ አለመታዘዝ የቱን ያህል እንደሚያስቀጣ የሚናገሩን ክፍል እንመልከት። አሁን ደግሞ ወገኖቼ መርገሞቹን በመዘርዘር ካልታዘዙ እነዚህ መርገሞች እንደሚደርሱባቸው ይነግራቸዋል። ቁጥር 15ን እናንብብ። ነገር ግን ያምላክህን የእግዚአብሔርን ቃል ባትሰማ፣ ዛሬም ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም፣ እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል ይላል። በዚህም ላይ ቢሆን ወሳኙ ነገር የነርሱ መታዘዝ ወይ ማለመታዘዝ ነው። አሁን ደግሞ የእስራኤልን ቅድመ ጽሑፍ ታሪክ እንመለከታለን። እስራኤል 3 ጊዜ ከምድራቸው እንደሚነቀሉ፣ 3 ጊዜ ደግሞ እንደገና በምድራቸው እንደሚሰበሰቡ ቅዱሳት መጻሕፍት በትንቢት አመልክተዋል። የመጀመሪያ ትንቢት የተነገረው ለአብርሃም ነበር። አብርሃምንም አለው፣ ዘር ለርሱ ባልሆነች ምድር ስደተኛ እንደሆኑ በርግጥ ወቅ ባሪያዎች አድርገውም 400 ዓመት ያስጨንቃቸዋል። በአራተኛው ትውልድ ግን ወደዚህ ይመለሳሉ ይላል። ዘፍጥረት ምዕራፍ 15 ቁጥር 13 እና 16 መመልከት ይቻላል። ለ430 ዓመት በግብጽ ባሪያዎች ነበሩ እነዚህ ሰዎች። ልብ በሉ እስራኤላውያን ለ430 ዓመታት በግብጽ ባሪያዎች ነበሩ። ከዚያ በኋላ እግዚአብሔር ከግብጽ አወጣቸው። አሁን በዘዳግም መጽሐፍ እየተከታተልን ወይም ደግሞ እያጠናን ያለነው ይህንን ነው። በዚያ ወቅት ከዮርዳኖስ ወንዝ ዳርቻ በስተምስራቅ ነበሩ። እግዚአብሔር ለመጀመሪያ ጊዜ በዚያ ምድር ሲሰበስባቸው ወይም ደግሞ ሊሰበስባቸው ነው። በመጽሐፈ ኢያሱ ወደ ተስፋው ምድር ሲገቡ እንመለከታለን። ይህንን በሚቀጥለው ጥናታችን እናያለን። በመጽሐፈ መሳፍንት ደግሞ በዚያ ምድር ሙሉ በሙሉ ሰፍረውና አርፈው እንመለከታለን። አሁን ግን ገና ወደ ተስፋይቱ ምድር ሳይገቡ ለሁለተኛ ጊዜ ከአገራቸው እንደሚባረሩ በዚህ ስፍራ ተነግሯቸዋል። ስለዚህም ምዕራፉን በጣም አስፈላጊ ያደርጋል። ቁጥር 32 እስከ 34 ያለውን ተመልከቱ። በመጨረሻው የይሁዳ ንጉስ በሴዴቅያስ ዘመን ይህን ቢት ቃል በቃል ተፈጽሟል። ልጆቹ ፊቱ ታረዱ፣ አይኖቹንም አውጥተው ወደ ባቢሎን በመርኮኝነት ወሰዱት። ከቁጥር 35 እስከ 37 ያለውን ስፍራ ይመለከቷል። ከቁጥር 35 እስከ 37 ይህ የሚናገረው አሁን በታሪክነት ስለምናውቀው የባቢሎን ምርኮ ነው። ስለዚህ ትንቢትና ፍጻሜው ከመጽሐፈ ነገሥትና ከመጽሐፈ ዜና መዋዕል በስፋት እንመለከታለን። ይህ ሁሉ መከራ የደረሰባቸው ለምንድን ነው? ምክንያቱም ባለመታዘዛቸው ነው። ከታዘዛችሁ እባርካችኋለሁ፣ ካልታዘዛችሁ ግን ከምድራችሁ ነቅላችኋለሁ በማለት እግዚአብሔር ተናግሮ ነበር። እስራኤላውያን ከባቢሎን ምርኮ ነጻ ወጥተው እንደገና ወደ አገራቸው ተመልሰዋል። ወደ ምድራቸው መመለሳቸው በዕዝራና በነህምያ መጽሐፍ ተጽፏል። ነቢዩ ሐጌ፣ ዘካርያስና ሚልክያስም ወደ ምድራቸው እንደተመለሱ ይነግሩናል። እንዲህ ከሆነ ደግሞ ወደ ምድራቸው ስለመመለሳቸው የተነገረ ሁለተኛ ትንቢት ነው ማለት ነው። ትንቢቱ በትክክል ተፈጽሟል ወገኖች። እስራኤላውያን ለሶስተኛ ጊዜ የተበተኑት ደግሞ በሮም ድል ከተደረጉ በኋላ ነበር። ይህ በሚከተለው አቋን በትንቢታዊ ሁኔታ ተነግሯል። ቁጥር 48 እንመልከት። በራብና በጥማት በራቁትነትም ሁሉንም በማጣት እግዚአብሔር ለሚልክብህ ለጠላቶች ትገዛለህ፣ እስኪያጠፉህም ድረስ በአንገትህ ላይ የብረት ቀንበር ይጭናል ይላል። አስፈሪ ነው። ይህ አለመታዘዝ ያመጣው ቅጣት ነው። ወዳጆቼ፣ ዚቢሮዬ ውስጥ በፊላቪየስ ጄሰፈስ የተጻፉ ስለ ሮማውያን መምጣት የሚናገሩ ሁለት የታሪክ መጻሕፍት አሉኝ። ሮም በብረት የምትመሰል መንግሥት ናት፣ በአንገት ላይ የብረት ቀንበር ይጭናል የተባለው ትንቢት የተፈጸመው በሮማውያን ነው። ቁጥር 49ን ተመልከቱ። ሮማውያን የመጡት ከምዕራብ ሲሆን ቋንቋቸውን መረዳትን በጣም አዳጋች ነበር። የሮማውያንም ሆነ የሌሎች አውሮፓውያን ቋንቋ በላቲን ቋንቋ ላይ የተመሰረተ ሲሆን ዕብራይስጥ ግን ከኢሲያውያን፣ ከአፍሪካውያንና ከምስራቃውያን ቋንቋ ጋር የሚዛመን ነው። ስለዚህም በፍጹም ልዩ ነው ማለት ነው። እግዚአብሔርም ቋንቋቸውን የማታውቀውን ያለውም ለዚህ ነው። ቁጥር 49ን ልብ በሉና በኋላ ተመልከቱ። በጣም የሚገርመው ደግሞ ንስር የሮማውያን አርማ መሆኑ ነው። ስለዚህም የሮምን ሰራዊት አርማ የተመለከቱ ሁሉ ትንቢቱ መፈጸሙን በእርግጠኝነት መናገር ይችላሉ ማለት ነው። ከቁጥር 50 እስከ 53 ያለውን ደግሞ ቆየት ብላችሁ ተመልከቱ። ታሪክ ጻፊው ጆሴፈስ እንደሚነግረን እናቶች የልጆቻቸውን ሥጋ እንዲበሉ ተገደው እንደነበር ይናገራል። ሰዎች በብዛት ይገደሉ ነበር። ሬሳቸውን በከተሞቹ ውስጥ ይሰበሰቡ ነበር። በእግዚአብሔር ቃል የተነገረው ትንቢት ቃል በቃል ነበር የተፈጸመው። ይህን ደግሞ በዘዳግም 28 ቁጥር 64 ላይ ተመልከቱ። ዘዳግም 28 64 እስካሁን ድረስ ከተበተኑት አልተሰበሰቡም፣ ወደፊት እንደሚሰበሰቡ ግን ይጠበቃል። ስለመበተናቸው ሶስት ትንቢቶች ተነግሮ ነበር። ተመልሶ እንደሚቋቋሙ ሶስት ትንቢቶች ተነግረዋል። ሁለቱ ትንቢቶች ተፈጽመዋል። ሶስተኛው ትንቢት ደግሞ ወቅቱን ጠብቆ ወደፊት ይፈጸማል። ስለዚህም ስድስት ትንቢቶች አሉን ማለት ነው። ይህንን አስተውሉ። ከስድስቱ አምስቱ ትንቢቶች ቃል በቃል ተፈጽመዋል። ይሁን እንጂ አንድ ቀን ስድስተኛውም ትንቢት መፈጸሙ የማይቀር ነው። ከቁጥር 65 እስከ 67 ያለውን ስለዚህ ጉዳይ ይናገራልና በኋላ ተመልከቱ። ከቁጥር 65 እስከ 67 ያለውን በኋላ ተመልከቱ። በዘመናት ሁሉ ወዳጆቼ፣ በአይሁዳውያን ላይ በደረሰው ስደት እነዚህ ትንቢቶች ቃል በቃል በአይሁድ ሕዝብ ላይ ተፈጽመዋል። ይህም ሁሉ ሊደርስባቸው የቻለው ባለመታዘዛቸው ነበር። ፈሪ ልብ እንጂ ያረፈ ልብ አልነበራቸውም። እነዚህ ሰዎች ጠዋት መቼ በመሸ ይላሉ፣ ማታ ደግሞ መቼ በነጋ ይላሉ። ምንኛ አሳዛኝ ነው ወዳጆቼ። እግዚአብሔር ቃሉን ያከብራል። ከዚህ የምንማረው ብዙ ትምህርቶች አሉ። በዓለም ዙሪያ ላሉ አይሁዳውያን የወንጌሉን ቃል ልነግራቸው ይገባል። የኢየሱስ ክርስቶስ ወንጌል ለአይሁዳውያንም ለአረማውያንም ነው። ወንጌል ከእምነት የሚነሳ መታዘዝ ነው ወዳጆቼ ሆይ። ሮሜ ምዕራፍ 1 ቁጥር 5ን ተመልከቱ። አስተዋላችሁ? ወንጌል ከእምነት የሚነሳ መታዘዝ ነው። ሮሜ ምዕራፍ 1 ቁጥር 5ን ይመለከቷል። እንግዲህ የተከበራችሁ አድማጮች የምዕራፍ 28 ጥናታችን እዚህ ላይ ያበቃና ወደ ዘዳግም ምዕራፍ 29 ደግሞ እንሸጋገራለን። የዚህ የዘዳግም ምዕራፍ 29 አብያሳቡ ወደ ተስፋይቱ ምድር ከመግባታቸው በፊት እግዚአብሔር ከሕዝቡ ጋር ያደረገው ቃል ኪዳን የሚል ነው። አብያሳቡ ወደ ተስፋይቱ ምድር ከመግባታቸው በፊት እግዚአብሔር ከሕዝቡ ጋር ያደረገው ቃል ኪዳን የሚል ይሆናል። አድማጮቼ ከምዕራፍ 29 እስከ 30 ያሉት ክፍሎች እግዚአብሔር ከሕዝቡ ጋር ስላደረገው ቃል ኪዳን ያመለክታሉ። እንደ ዶክተር ሉዊስ ስፔሪ ከሆነ ደግሞ ይህ ቃል ኪዳን የሚያጠቃልለው ከምዕራፍ 20 እስከ 30 ያለውን ነው። የስኮፊልድ ማጣከሻ መጽሐፍ ቅዱስ ደግሞ ከምዕራፍ 29 እስከ 30 ቁጥር 10 ያሉትን የቃል ኪዳኑ ምዕራፎች ይላቸዋል። ይኸው የመጽሐፍ ቅዱስ ማጣከሻ ምዕራፍ 29ን እንደ መግቢያ ያቀርባል። በኔ ማስታወሻ ደብተር ባሰፈርኩት ሐሳብ መሰረት ደግሞ ቃል ኪዳኑ ከምዕራፍ 29 አስተውሉ፣ ቃል ኪዳኑ የእግዚአብሔር ማለቴ ነው ከምዕራፍ 29 እስከ ምዕራፍ 30 የመጀመሪያዎቹ 10 ቁጥሮች ድረስ ያለውን ያጠቃልላሉ። ከምዕራፍ 29 እስከ ምዕራፍ 30 የመጀመሪያዎቹ 10 ቁጥሮች ድረስ ይጠቃልላሉ። የቃል ኪዳኑ ሐሳብ በጉልህ ሰፍሮ የምንመለከተው ግን ከምዕራፍ 30 የመጀመሪያዎቹ 10 ቁጥሮች ነው። ይህንንም አስተውሉ፣ የቃል ኪዳኑ ሐሳብ በጉልህ ሰፍሮ የምንመለከተው ከምዕራፍ 30 የመጀመሪያዎቹ 10 ቁጥሮች ነው። እንግዲህ ምዕራፍ 29ን ወደ ቃል ኪዳኑ እንደሚያደርስ መግቢያ ወይም ከቃል ኪዳኑ አስቀድሞ የመጣ ሐሳብ ልንለው እንችላለን። እግዚአብሔር ለሕዝቡ ያደረገው ጥበቃና ጥንቃቄ። እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤል ልጆች ጋር ያደርገው ዘንድ ሙሴን ያዘዘው የቃል ኪዳኑ ቃሎች እነዚህ ናቸው ይላል። ቁጥር 1ን ይመለከቷል። በኮሬብ የተደረገው ቃል ኪዳን 10 ትእዛዞች ወይም የሙሴ ሕግ የምንለው ነው። አሁን እግዚአብሔር ከሕዝቡ ጋር ያደረገ ያለው ቃል ኪዳን ግን ምድሪቱንና ሕዝቡን የሚመለከት ነው። ይህንን አረፍተ ነገር እንደገና አደግምላችኋለሁ። በኮሬብ የተደረገው ቃል ኪዳን 10 ትእዛዞች ወይም የሙሴ ሕግ የምንለው ነው። አሁን ደግሞ እግዚአብሔር ከሕዝቡ ጋር ያደረገ ያለው ቃል ኪዳን ምድሪቱንና ሕዝቡን የሚመለከት ነው። እግዚአብሔር ከሕዝቡ ጋር ይህን ቃል ኪዳን ያደረገው ወደ ምድሪቱ ከመግባታቸው ጥቂት ቀደም ብሎ ነበር። ቁጥር 2ን ተመልከቱ። ሙሴም የእስራኤልን ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብጽ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ ዓይኖቻችሁ ያዩአቸውን ይላል። ይህ ሁሉ ሲፈጸም እነዚህ ሰዎች ሕፃናት ወይም በአስራዎቹ ዓመታት ውስጥ ያሉ ወጣቶች ሊሆኑ ይችላሉ። እንግዲህ ያን ያለ ዓመት በምድረ በዳ ከተንከራተቱ በኋላ በጣም አረጀ የሚባል ሰው 66 ዓመቱ ሊሆን ይችላል ማለት ነው። ከአሮጌው ትውልድ በሕይወት የተረፉ ሰዎች ኢያሱና ካሌብ ብቻ ናቸው። አስተዋላችሁ? ከአሮጌው ትውልድ በሕይወት የተረፉ ሰዎች ኢያሱና ካሌብ ብቻ ናቸው። ከቁጥር 3 እስከ 4 ያለውን ተመልከቱ። እነዚያን ሁሉ ታምራት ቢመለከቱም አላስተዋሉም። ይህም በተመለከተ ኢሳይያስ ብዙ የሚናገረው አለው። ጳውሎስ ደግሞ በሮሜ መልእክቱ ስለ እስራኤል መታወር ይናገራል። ዓይኖቻቸው እንዳያዩ፣ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። ሮሜ 11 ቁጥር 8ን ልብ ይሏል። ሮሜ ምዕራፍ 11 ቁጥር 8ን በኋላ መመልከት ይቻላል። እንዲህ ሲባል እንዳያስተውሉ እግዚአብሔር አይፈልግም ወይም ደግሞ እንዳያስተውሉ አደረጋቸው ማለት ነውን? እነርሱ ራሳቸው ቀድሞውኑ ማስተዋል በጎደለው ሁኔታ ውስጥ ናቸው ማለት ነው። መንፈሳዊ ነገር ጨልሞባቸዋል። ስለዚህም እግዚአብሔር ሊያበራላቸው ይገባል። ይህን ማስተዋል አለብን ወዳጆቼ። እግዚአብሔር ዓይኖቻቸውንና ጆሮቻቸውን ካላበራ በቀር ሰዎች ወንጌልን መስማት ፈጽሞ አይችሉም። እዚህ ላይ በትክክል እንድትረዱኝ ይፈልጋለሁ። ቃላቱን መስማት ይችሉ ይሆናል። ወንጌል ሰምቶ ማስተዋል የሚችሉት ግን እግዚአብሔር ሲረዳቸው ብቻ ነው። አንዳንድ ሰዎች ይህንን የራዲዮ ፕሮግራማችንን እንኳን እንደ ገንዘብ መሰብሰቢያና ጥቅም የለሽ ፕሮፓጋንዳ ነው የሚመለከቱት። ስውር ዓላማችንን ለማስፈጸም ወንጌልን እንደ ሽፋን የተጠቀምንበት ይመስላችኋል። የሰዎች አይን ወገኖቼ እንዲከፈት በወንጌል አማካይነት የእግዚአብሔር መንፈስ ሊያበራላቸው ይገባል። ያን ጊዜ የሰዎችን ህይወት በመለወጥ ረገድ ወንጌል ያለውን ኃይል ይረዳሉ። እነዚህን ሰዎች ባሉበት ቦታ እንደተዋቸው እግዚአብሔር እየተናገረ ነው። ከእውነተኛና የአምላክ ጋር ያላቸው ግንኙነትን አቋርጠዋል። ስለዚህ እግዚአብሔር ባለማመን ውስጥ እንዲሆኑ ተዋቸው። ዘዳግም 29 ቁጥር 5 ልብ በሉ። ዘዳግም ምዕራፍ 29 ቁጥር 5 እስቲ አድማጮች 40 አመት ሙሉ ስለማያረጅ ጫማ ለማሰብ ሞክሩ። እናንተ ገንዘብ አውጥታችሁ ቆንጆ የውጪ ጫማ ነው በ300ና 400 በ800 ብር ገዝታችሁ በተከታታይ ብትጫሙት ስንት አመት ሙሉ ታደርጋላችሁ? ሙሴ የምድረ በዳ ጉዟቸውን በማሳሰብ አይኖቻቸውን ለመግለጥ ሙከራ ሲያደርግ እንመለከታለን። እግዚአብሔር ግን ጫማቸው ሳያረጅ 40 አመት ሙሉ አስተዋላችሁ? 40 አመት ሙሉ አንድ ጫማ እንዲጫሙ ሳይሰለችው አደረጋቸው። እግዚአብሔር እንዴት አሳቢ ነው! ብዙ ሰዎች አይናችን ይያየ እግዚአብሔር ታምር ቢያደርግ ኖሮ እና ምን ነበር ይላሉ። የእስራኤል ልጆች 40 አመት ሙሉ ታምራትን ሲያዩ ኖሯል። ሆኖም አላመኑ። ሰዎች የሚያምኑት ማስረጃ ስለሌላቸው አይደለም። ችግሩ ያለው ልባቸው ውስጥ ነው። ይህ ልብ በሉ ወገኖቼ፣ ሰዎች የማያምኑት በባህሪያቸው የእግዚአብሔር ጠላቶች ስለሆኑ ነው። ለእግዚአብሔር ነገር ደንታ የላቸው። የሰው ልብ እጅግ ተንኮለኛና በፍጹም ልናውቀው እንደማንችል መጽሐፍ ቅዱስ ይናገራል። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ሮሜ 8 ከቁጥር 7 እስከ 8 ያለውን ስፍራ ይመለከቷል። እግዚአብሔር እስራኤላውያንን በሕግ አማካይነት ፈተናቸው። ከ1500 ዓመታት በኋላ ነበር ጳውሎስ ይህን የጻፈው። የሰዎችን ሁኔታ በትክክል ያንጸባርቃል። በሥጋ ያሉት እግዚአብሔርን ደስ ማሰኘት አይችሉም። ሙሴ እጥር ምጥን ባለ ሁኔታ ታሪካቸውንና እግዚአብሔር ለነርሱ ስላደረገው አስደናቂ ጥበቃና ጥንቃቄ ያሳስባቸዋል። እስካሁን የተመለከትነው የቃል ኪዳኑ መግቢያ የሆነውን ሐሳብ ነው። የመባረክ መሰረቱ መታዘዝ ነው ወዳጆቼ። ይህንን በተመለከተ ዘዳግም ምዕራፍ 29 ከቁጥር 10 እስከ 13 ያለውን ተመልከቱ። ዘዳግም ምዕራፍ 29 ከቁጥር 10 እስከ 13 አለመታዘዝና ውጤቱ። አለመታዘዝ በሕዝቡም ሆነ በምድሪቱ ስለሚያስከትለው ችግር ሙሴ ከሰጠው ማስጠንቀቂያ ስናነብ ስለ ወደፊቱ የተነገረ ትንቢት ነው የሚመስለን። ምክንያቱም እስራኤል ቃል ኪዳኑን አፍርሰው ተገኝተዋል። ይህንን በተመለከተ ከቁጥር 22 እስከ 27 ያለውን ተመልከቱ። ዘዳግም 29 ከቁጥር 22 እስከ 27 ያለውን መመልከት ይቻላል። አንድ ከሰዓት በኋላ ከኢየሩሳሌም ተነስቶ ወደ ሙት ባህር አካባቢ መሄድ ላይ ያሉ አንድ አሜሪካዊ ቀደም ብዬ የምድር ወተትና ማር የሚያፈስ እንደሆነ ሰምቼ ነበር፣ አሁን ግን እንደዚህ አይነት አስከፊ ምድር ሊኖር እንደማይችል ለመመስከር ችያለሁ አሉ። ዶክተር ጊልም አሁን እንደዚያ ማለት ደስ ይለኛል፣ ይሁን እንጂ እንደዚህ መሆን እንደሚችል ራሱ መጽሐፍ ቅዱስ ይናገራል አሉና እግዚአብሔር በዚህች ምድር ይህን ያደረገባት ለምንድን ነው? ቃጠሎውና ትኩሳቱስ ለምን ይህን ያህል ብርቱ ሆነ የሚለውን አነበቡለት። ምክንያቱ ምን እንደሆነ ሙሴ ከ3500 ዓመት በፊት ተናግሯል። ከግብፅ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ስለተውና ቃል ኪዳኑንም ስላፈረሱ ነው ይላል። እንዲህ አይነቱ ክርክር በክርስቲያኖች መካከል ሲነሳ ብዙ ጊዜ ሰምቻለሁ። እግዚአብሔር እስራኤላውያንን በአንድ ወቅት ወተትና ማር ወደምታፈሰው ምድር አስገባቸዋለሁ ብለዋቸው ነበር። እነርሱ እዛ ሲደርሱ ቦታው ደግሞ አሸዋማ በረሃ ሆኖ አገኙት። ታዲያ ለምንድን ነው እንደዚህ የሚሆነው? ለምንስ እንዲህ ያደረገ እግዚአብሔር እያሉ ብዙ ሰዎች ይጠይቃሉ። ምክንያቱና መልሱ አሁን ያነበብነው ከግብፅ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ስለተውና ቃል ኪዳኑንም ስላፈረሱ ወተትና ማር የምታፈሰውን ምድር እግዚአብሔር አልሰጣቸውም። እኛም ወገኖቼ ባለመታዘዛችን ታላቁን በረከት እንዳናጣ እንጠንቀቅ። ምድሪቱና ሕዝቡ አይነጣጥሉም። እንደ እውነቱ ከሆነ የሙሴ ሥርዓት ከምድሪቱ ጋር የተያዘ ነው ማለት ይቻላል። የሙሴ ሕግ ለሕዝቡ ብቻ ሳይሆን ለምድሪቱም ጭምር ነበር። ይህን ማስተዋል አለብን። ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ዘመን ደብረ ዘይት በዛፎች የተሸፈነ ነበር። በጦር አሸንፈው ምድሪቱን የተቆጣጠሩ ወራራዎች ዛፎቿን ጨፈጨፉ፣ ወይም ወራሪዎች ዛፎቿን ጨፈጨፉ፣ ምድሪቱን አውድማ አደረጉ። የእግዚአብሔር ፍርድ ለሰዎች ብቻ ሳይሆን ለምድሪቱም ይተርፋል ወገኖቼ። ዘጸአት 9 ከቁጥር 28 እስከ 29 ያለውን ተመልከቱ። ገና ቃል ኪዳኑ ከመሰጠቱ በፊት ውሎ አድሮ ምን እንደሚደርስበት እንኳን ተነግሯቸዋል። ወገኖቼ እግዚአብሔር ሁሉንም ነገር አልነገረንም። ይሁን እንጂ ግልጽ ባደረገልን ነገር ስለ ምድሪቱ ምነግሮናል። ዛሬም እንኳን ያቺ ምድር ምድረ በዳ ወና ናት። በአንዳንድ አካባቢዎች ውሃ ለማውጣትና መሬቱን ለእርሻ ለማመቻቸት ከፍተኛ ሙከራ እያደረጉ ነው። የእርሻ ጠበብት እንደሚናገሩት ያ መሬት ከለማ ከ15 እስከ 25 ሚሊዮን ህዝብ መመገብ ይችላል። ከኢየሩሳሌም ወደ ኢያሪኮ በሚወስደው መንገድ ብዙ ጊዜ ተመላልሼበታለሁ። በዚያ መንገድ የሚያልፍ ሁሉ ወተትና ማር ታፈሳለች በተባለችው ምድር ለምን ይህ ሁሉ ማት ወረደባት በማለት መጠየቁ የማይቀር ነው። እግዚአብሔር ከህዝቡ ጋር ቃል ኪዳን አድርጎ ነበር ወገኖቼ። ህዝቡ ግን ቃል ኪዳኑን አፈረሱ። ስለዚህም ይህ ሁሉ ችግር ደረሰባቸው። ወዳጆቼ እስራኤል ቃል ኪዳኑን እስካላከበረች ድረስ እንደገና ወደ ምድሯ መመለስ አትችልም ማለት ነውን? አይደለም። ህዝቡ ቃል ኪዳኑን አከበሩ አላከበሩ፣ ምድሪቱን በተመለከተ እግዚአብሔር የገባው ቃል ኪዳን አይታጠፍም። ወዳጆቼ ይህንን በሚከተለው ምዕራፍ በስፋት እንመለከታለን። እንግዲህ የዘዳግም ምዕራፍ 29 ጥናታችን በዚህ አበቃ። ቀጥለን ደግሞ ምዕራፍ 30ን እንመለከታለን። የዚህ የዘዳግም ምዕራፍ 30 በያሳቡ የፓለስታይን ቃል ኪዳን የሚል ይሆናል። የምዕራፍ 30 በያሳቡ የፓለስታይን ቃል ኪዳን የሚል ነው። አሁን እግዚአብሔር ከእስራኤል ልጆች ጋር ያደረገው የፓለስታይን ቃል ኪዳን እንመለከታለን። በጥንቃቄ አዳምጡ። እንዲህ ብታደርግ የሚል ነገር በዚህ ቃል ኪዳን ውስጥ የለም። በዚህ ምዕራፍ ውስጥ የምናገኘው ቅድመ ሁኔታ ያልታከለበት የመጪው ጊዜ በረከት ነው። አስተዋላችሁ? በዚህ በምዕራፍ 30 ውስጥ የምናገኘው ቅድመ ሁኔታ ያልታከለበት የመጪው ጊዜ በረከት ነው። ዘዳግም 30 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። እግዚአብሔር በዚህ ስፍራ የሚሰጣቸው 7 ታላላቅ ተስፋዎች አሉ። ከቁጥር 1 እስከ 2 ያለውን ስፍራ በኋላ ስታነቡ ታገኛላችሁ። እነዚህን አረፍተ ነገሮች የሚናገረው ያለምንም ቅድመ ሁኔታ ነው። ቁጥር 1 በአሕዛብ ሁሉ መካከል እንደሚበተኑ ይናገራል። ባለመታመኑ ሳቢያ ሕዝቡ ከምድሩ ይነቀላል። ያ ደግሞ ተፈጽሟል። ቁጥር 2 ከተበታተኑ በኋላ በመጪው ጊዜ እስራኤል ንስሐ እንደሚገቡ ያመለክታል። ወደ እግዚአብሔር ይመለሳሉ። የሚመለሱት እንደመታዘዛቸው ነውን ብሎ የሚጠይቅ ይኖራል። አሁን የተበተኑት ካለመታዘዛቸው ከሆነ የእውነት ይመስላል። በመታዘዛቸው ሳቢያ ይመለሳሉ። አይደለም ወዳጄ ሆይ፣ ይህ የጸጋ ሰራር እንጂ የሕጉ አይደለም። የሚመለሱት በመታዘዛቸው ምክንያት አይደለም፣ ይልቁንም የሚታዘዙት በመመለሳቸው ምክንያት ነው። ወዳጆቼ እግዚአብሔር እነዚህን ሕዝቦች ወደ ምድራቸው ይመልሳቸዋል። በብሉይ ኪዳን ከተነገሩና ቢያንስ 12 ከሚሆኑ ታላላቅ ትንቢቶች አንዱ የእስራኤላውያን ወደ ምድራቸው መመለስ ነው። ወደ እነርሱ ስንመጣ ነገሩን ልብ ብለን ወደፊት እንመለከታለን። እንግዲህ የተከበራችሁ አድማጮች የዘዳግም ምዕራፍ 29 እና 30 ጥናታችን በአጠቃላይ በዚሁ ይጠቃለላል። በሚቀጥለው ክፍለ ጊዜ የዚህኑ ተከታይ ክፍል ይዘንላችሁን ቀርባለን። እስከዚያው ድረስ ደህና ሁኑ እያልን እንሰናበታችኋለን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።